አድማጮቻችን በክፍል አንድ ዝግጅታችን ሽታው ሽፈራው እንዳስረዳን ሻዕቢያ ያለግባብ እንዴት ኢትዮጵያን በመዝረፍ ለመበልጸግ እንደሚፈልግና ለዚህም መጀመሪያ በቀጥታ ኢትዮጵያን በጦር ኃይል በመውረር በዚህ አይቀጡ ቅጣት ከደረሰበትና ለአንዴና ለመጨረሻ እንደማይሆን ሲገነዘብ ሌሎች ኢትዮጵያዊ ድርጅቶችን ኤርትራ ውስጥ በማደራጀት የኢትዮጵያን አንድነት ለመናድና በእነዚህ ድርጅቶች ስም የሚመጡ ታጋዮችን ደግሞ ከባርነት ባልተናነሰ የኤርትራ የእርሻ ማሳዎችን ማልማትን፣ መንገዶችን፣ ድልድዮችንና የፋብሪካ ስራዎችን በማሰራትና ለዚህም ፈቃደኛ ያልሆኑ ኢትዮጵያውያንን ደግሞ በማሰር በማሰቃየትና በመግደል ላይ እንደተሰማራ ገልጾልናል። የግንቦት ሰባት ህዝባዊ ኃይልም ለአንዳርጋቸው ጽጌ የግል ንብረት ማፍሪያ እንደሆነና አንዳርጋቸውም የኤርትራና ኢትዮጵያን የማዳከምና የማፈራረስ ህልም ደከመኝ ሰለቸኝ ሳይል እያከናወነ መሆኑን በዝርዝር አስረድቶናል። ዛሬ ደግሞ የመጨረሻውን ክፍል ይዘን ቀርበናል። ተከታተሉ። ይህ የግንቦት ሰባት ዲሞክራቲክ ድምፅ ነው።
ሳይሆን አመታዊ የስራ እንቅስቃሴ ወይም ደግሞ አመታዊ የስራ እቅዳችሁን አቅርቡ። ከዛ ጋር በተያያዘም የሚያስፈልጋችሁን የስራ በጀት ወይም ደግሞ የቅድ በጀት አውጥታችሁ አቅርቡ የሚል ነው። ያም የሳምንትና የሁለት አመት ሳምንት ጊዜ ነበር የተሰጠው። በዛ ጊዜ ውስጥ እያንዳንዱ ክፍል የስራ ዘርፍ ምንድን ነው መስራት ያለበት የሚለውን የስራ ዝርዝር አቀረበ። አመታዊ እቅዱንም አወጡ። በጀትን ጠየቁ። ይህንን የሚያስረክቡት ለፋይናንስ እና አስተዳደር ክፍሉ ነበረ። ፋይናንስ እና አስተዳደር ክፍሉም በዚህ መልኩ ምን እንደሚሰራ የስራ ክፍሉን አወጣ። አመታዊ ጅቱንም በተመሳሳይ ሁኔታ ለራሱ ዲፓርትመንት አስረከበ። ያ በእንደዛ እያለ የተሰጠን እንሰራለን ብለን በየሳምንቱ በየወሩ ቅዳችን የስራ ክፍል ነበረ እና እንሰራለን ብዬ ከገባቸው ቃል ፕሮሚስ አንዱ የፋይናንሱን ስርዓት እና የአሰራሩን ክፍል ነበረ። ፋይናንስን በተመለከተ የሂሳብ ስርዓት አስፈላጊውንም ዶክመንቶች፣ ክቶች፣ ሪሲቶች፣ ፔመንት ቫውቸሮች፣ ኢንቨሽኖች እና ፕሮሲጀሮች እነዚህ ነገሮች አቬይለብል ማድረግ የሚል ነበረ። ስራትንውን ደረጃ በስራ ተግባሮች እያስቀመጥኩት ከትንሹ ፒቲካሽ ስርዓት ጀምሮ እስከ ትልቁ ዘርፎች የበጀት አፈጻጸም ወይ ደግሞ የገቢ አሰባሰብን በተመለከተ ራሱ ከውጭ የሚደረጉ በህዝባዊ ኃይሉ ስም ይሄን እፈጽማለሁ የሚል በተግባር ደረጃ ያስቀመጡት ነገር ነው። ይሄ ፋይናንስን በተመለከተ ነው። አስተዳደርን በተመለከተ ደግሞ የጤና ጉዳይ አለ፣ የምግብና የአልባሳት ጉዳይ አለ፣ የግዢ ሁኔታ አለ፣ ከሎጂስቲክ ጋር የሚሰራ ስራ አለ። በተጨማሪም የፐርሶኔል ወይም ደግሞ የሰው ኃይልን በተመለከተ በራሴ ውስጥ ነው። በእያንዳንዱ እነዚህ ሳብ ክፍሎች ውስጥ ራሱ በተግባር ደረጃ ምን እንደሚሰራ የአስተዳደርና ፋይናንስ በተግባር ደረጃ ዘርዝር ያለው በእቅድ ደረጃም አውጥቻለሁ፣ በበጀት ደረጃም አስቀምጫለሁ። በዚህ መልኩ እየተንቀሳቀሰ ነው። ሌሎችም የስራ ዘርፎች በዚህ መልኩ እየተንቀሳቀሱ ነው። በዚህ መልኩ ቀጥታ እኛ የመጀመሪያ ስልጠና ተካፋይ ነበርነ። እሱ አልቆ መስራቾች ተጠናቆ ወደ ስራ ተገብቶ ነው የሁለተኛ ዙር ሰልጣኞች እንዲመጡ እየተደረገ ነው። በሚገርም ሁኔታ የሁለተኛ ዙር ሰልጣኞች የመጡት በአባላት ተመልምለው አይደለም። ምክንያቱም እዛ ያሉ መስራች አባላት በሙሉ አቋማቸው በወቅቱ የነበረው አቋማቸው በአጋጣሚዎች የሚጠብቁ እንጂ እዛ የመቀጠልም ሞራል ናቸው። እንዲያውም ግዴታው ስለገቡና ለመምሰል ሲባል አጋጣሚዎችን ለመጠቀም ሲባል የተሰጣቸውን ግዴታ ለመፈጸም መስረው ማደር የፈለጉ ኃይሎች ነበሩ የነበሩት በአጠቃላይ ማለት ነው። በዛ መልኩ እንቅስቃሴ ተጀመረ። በሁለተኛ ዙር ሰዎች ተመርቀዋል። እነሱ የተመረቁ ሰዎችም የመጡበት መንገድ ሲታይ እነዚህ ኃይሎች ያመጡት እነዚህ አባላት የመረመሩበት ሁኔታ እንደሌለ ነው። ከአንድ ልጅ በስተቀር ያን አንድ ልጅ ወይም ከመስራች አባላቱ አንዱ የሆነው ምን ፕሮሚስ እንደተገባለት አላውቅም። በተለየ ሁኔታ በአጠቃላይ የዋህ የነበረ ልጅ ነው። በመርባይነት ተልእኮ እሱ ያመጣቸው ሌሎች ካልሆነ በስተቀር በዚህ ሁኔታ ላይ ያለን በየሳምንቱ የዘርፍ ስብሰባዎች ነበሩ። ቅዳሜ ቅዳሜ የሚካሄድ የአመራር የዘርፍ ስብሰባ በዚህ ሰዓት ዛ ሪፖርት ሳምንታዊ ሪፖርት ይካሄድ ነበረ። እያንዳንዱ ክፍል ሪፖርቱን ያቀርባል። ግምገማ ይካሄድበታል። የቀረ ነገር ካለ ወቀሳ ካለ የሚቀርብበታል። ያንድ አስተካክል ይነገረዋል። ይህን እያሰራን ቀጠልና አባላት ስልጠናቸውን ሲያካሄዱ የለተረኛ ሆነን እንድታነጋገርነ እነሱን የቀለብን ቀጠልነ። እኔም በበኩሌ የፋይናንስና አስተዳደር ክፍል ኃላፊ እንደመሆን ይመጠን መሰራት ያለባቸውን ነገሮች እየሰራው ቀጠልኩኝ። ከተራው የለተረኛ ከመሆን አንጻር ምግብና መጠጥ ከማዘጋጀት አንጻር ጀምሮ ግዢን በተመለከተ፣ የጤናን ጉዳይ በተመለከተ፣ የሰው ኃይልን በተመለከተ ይሄ ስራ ስለነበረና ትልቁም ስራ የፋይናንስ እና አስተዳደር ከአጠቃላይ ከዘርፋ ስራዎች ራሱ ትልቁ ስራ የነበረ ስለነበረ ራሴን በዚህ መልኩ ጊዜ አድርጌ ቀጠልኩኝ። ሌሎችም የስራ ዘርፎች በዚህ መልኩ ቀጠሉ። ስልጠናው እየተካሄደ ነው። አካሄዳችን በዚህ መልኩ ነው። ታፍነን ቁጭ ያለ ሰዎች ሆነን ሌሎችም ያላቸው ስሜት በዚህ መልኩ ነው። ነገር ግን ስራችንን እንሰራለን። ምክንያቱም ሳምንታዊ የግምገማ ስርዓት አለና በዛ ሰዓት ላይ ሪፖርት ማቅረብ አለብን። ይህን ሰርተን ካልተገኘን የሚከተል የዲስፕሊን ችግር ተብሎ ስራውን ባገቡ አልተወጣን ተብሎ ወደ እስር ቤት ነው እና ይህን ጠቅቀን ስለምናውቅ ያ እንዳይፈጸም ዝም ብቻ በየሳምንቱ ያለንን የስራ ተግባር እያየን በዛ መልኩ እንንቀሳቀስ ነበረ። የስራ ዘርፎች ያው እየደበራቸው ሞራል ሳይኖራቸው ምክንያቱም እየተሰደቡ እያንገራገሯቸው ነው እና የነበረው ለምሳሌ ከዳላስ የመጣው የሎጂስቲክ ክፍል ኃላፊው ዲያ ሞራሉ ተነክቶ በቃ ኦልሞስት ማድ በሚመስሉ ሁኔታ ላይ ነበር የነበረው። በተለይ ደግሞ እንዳርጋቸው ፍጅ እኛ ከንቅናቄው የምናመጣው የምንጠይቀው በጀት ሊኖር አይገባም። ነገር ግን ሻቢያ የሚሰጠንን እርዳታ አብቃቅተን መጠቀም አለብን። ሎጂስቲክ ክፍል ውስጥ ስለሆነ ዱቄቱንም ማለቱንም ጨውንም ሰፍረ መስጠት አለብን። በየጊዜው ጭበቃ ስለሰለሰቸው ጠዋት ጠዋት ዱቄት በመስፈር የወፍጮ ቤት ሰራተኛ መስሎ መውጣቱ በጣም የሰለቸው ሰው ነበረ። የስልጠና ክፍሉም በተያያዘም አባሱ ጓደኛ ነው። እሱም ቢሆን የነገ የሻቢያ ባሪያዎች የልማት ባሪያዎች መቀረጽ አለባቸው። እነዚህ የሻቢያ የባሪያ ልማት ሰዎች ደግሞ ምንም አይነት ተቃውሞ የሚያስነሱ መሆን የለባቸውም። ስለ ዲሞክራሲያዊ ስርዓት ምናምን ነገር የሚሉትን ሰው ተብሎ ተነግሯቸዋል። በቃ መያዝ ያለባቸው የባሪያ ስርዓት ወይም ዲሲፕሊን እንዲኖራቸው ይገባል በሚል እሱም አጣብቂኝ ውስጥ ገብቶ የሚፈለገውን ብሄቪየር እንዲይዙ ለማድረግ የሰጠውን ትዕዛዝ ለማስፈጸም ሰልጣኞችም ተቃውሞ እያሰሙበት ግጭት ላይ ነው ያለው። ሌሎችም ዘርፎች በተመሳሳይ ሁኔታ የግዴታ ስራ ሆኖባቸው በተለያየ መልኩ በቃ በአስቸጋሪ ሁኔታ ላይ እየተገኙ ስራችንን ቀጠልን። እኔ በተለይ ደግሞ ሌላው ስራ እንዳለ ሆኖ እየሰራው ነበረ። ምክንያቱም ችግር እንዲፈጠር አልፈልግም ነበር። በተቻለ የሚችለውን እያደረኩን መቀጠል ነበር የፈለጉት። በተለይ ችግር እየተከሰተ ብዬ ማስበው እና ለስር እንዳርጎኛል ብዬ ማስበው የፋይናንስ ስራው ነው። ይህ የፋይናንስ ስራውን በዋናነት በተግባር ደረጃ ያወጣቸው የስራ እቅዶች አሉ። በተለይ ደግሞ የገቢ ማሰባሰብ ሂደቱን በዋናነት ይቆጣጠራል ተብሎ የሚታሰበው የፋይናንስ ዲፓርትመንቱ ነው። ውጭ ካለው እንቅስቃሴ ጋር ዳይሬክት ኮንታክት ኖሮት ምን ያህል ተሰባሰበ፣ የት ተቀመጠ የሚለውን የፋይናንስ ዲፓርትመንቱ ወይም ደግሞ የስራ ዘርፍ ኃላፊው ይህን ይሰራል የሚል የስራ ክልም አለ። በተግባር ደረጃ የተቀመጠ ነገር በህዝባዊ ኃይሉ ስም የሚሰበሰብ ሳንቲም እንዳለ አውቃለሁ። በጣም እየተሰበሰበ እንዳለ አውቃለሁ። የአሰፋ ከሮቢ ጋር የመለመኛ ኮሬጆ ሆኖ መሄድ ሌላ ነገር የለው። አሰፋ የመለመኛ ኮሬጆ ሆኗል ለአንዳርጋቸው። ስለዚህ አባላት ነታ በየሳምንቱ የስራ ዘርፍ ስብሰባ አለ፣ ሪፖርት መቅረብ አለበት። ለምን ያልሆነ የሚል ጥያቄ ስለሚከሰት የግድ ሪፖርት የፋይናንስና ፕላር ክፍሉም ሪፖርት ማቅረብ መቻል አለበት። ነገር ግን ገቢዎችን በተመለከተ በህዝባዊ ኃይሉ ስም የሚሰበሰቡ ሳንቲሞች ነበሩ። በጣም ኮንቲኒስ ህዝባዊ ኃይሉ ከተመሰረተ በኋላ በየደጁ የደብና ሳንቲም የሚሰበሰቡ ነበረ። ምን ያህል ሳንቲም እንደተሰበሰበ፣ የት እንደተሰበሰበ በፕሪንሲፕል ደረጃ ይሄ ፋይናንስ ክፍሉ ራሱ የሚቆጣጠረው መሆን አለበት መተማመን ቢደረስም፣ በተግባር ግን ምንም ነገር የሚገለጽለት ነገር የለም። ሳንቲም የተሰበሰበ ነው ከሚለው በቃላት ያለፈ የዘለለ ነገር የለም። አንዳርጋቸው በተግባር ይህን ያህል ተሰብስቧል ብሎ የሚናገረው ነገር የለም። ነገር ግን የዘርፍ ስብሰባው ላይ ደግሞ የተወሰኑ ሰዎች ለምሳሌ የሎጂስቲክ ክፍሉ ሁሉ የሚያነሳው ጉዳይ ነው። የምግብ እጥረት አለ፣ ሻቢያ የሚሰጡን አይበቃም፣ ስለዚህ ከራሳችንም የበጀት ድጎማ መደረግ መቻል አለበት። ይሄ ደግሞ አባላት ሰዎች ኮንትሪቢዩት እንደሚያደርጉ አውቃለሁ፣ የፋይናንስ ክፍሉ ይህን እንዲያሳውቀን ይገባል የሚል ውጥረት ውስጥ ነበርኩኝ፣ በአጠቃላይ ማለት ነው። በተመሳሳይ ሁኔታ ደግሞ አጠቃቅምን የሳቲም አጠቃቅምን በተመለከተ ደግሞ ሻቢያዎችም ራሱ ከእኛ ጋር የገንዘብ ክሌት ውስጥ የገቡበት ሁኔታ ነው ያለው። እነ ኮሬ ፍጹም፣ እነ ምክትሉ ዳዊት፣ እነ የደነት ክፍሉ ሰለሞን፣ እነዚህ ሰዎችን እናመጣላቸዋለን በሚል ሰበብ ማለት ነው። በመኪና በሱዳን አቆራርጠን እናመጣለን በሚል ሰበብ የገንዘብ ክሌት ውስጥ ገብተዋል። የተለያየ ገንዘብ ተቀብለውናል። 50 ሺ፣ 60 ሺ፣ 110 ሺ እና እያሉ የሚወስዱት ሳንቲም አለ። ይህንንም ሪፖርት ፋይናንሻል ሪፖርት ላቀርብ አልቻልኩም። ይህም በአንዳርጋቸው እንዲገለጽ አይፈለግም። ምክንያቱም የግቦት ክህደት ለማንም የሚታወቅ አይደ ነው የፈለገ አይመስለኝም። አባላት ደግሞ የስራ ዘርፍ ኃላፊዎች ስፔሻሊ ይሄ ሪፖርት እንዲቀርብላቸው ይፈለጋል። ስለዚህ እኔ አጣብቂኝ ገባሁኝ። በመጨረሻ ሰዓትም ይህን ሪፖርት ለማድረግ ምንድን ነው ችግሩ የደረሰ ሲባል በአባት ደረጃ ያስኩትና የነገርኳቸው ነገር ቢኖር የኔ ጉዳይ ችግሮች ገጥመውኛል፣ ስለዚህ ራሱን አጀንዳ ተይዞ ልናገርበት የሚገባ ነው፣ ለዛ ደግሞ አጀንዳ እያዘልኝ ብዬ ነገርኳቸው። ምክንያቱም ሰዓቱ በቂ ስላልነበር የተሰበሰብንበት ቀን ሰዓት የቀረ ሰዓት በዛ ተለያየ። ምክንያቱም ልገልጽ የሚችለው በእንደዚህ አይነት ምክንያቶች ገቢውንም ሆነ ወጪዎችን መናገር ሪፖርት ማድረግ አልቻልኩም የሚል ነበረ። ከዛን ቀን በኋላ የሁለተኛው ዙር ስልጠና እስከሚጠናቀቅ ድረስ እና እስር ቤት እስከምገባ ድረስ ግን የዘርፍ ስብሰባ የሚባል ነገር ተካሂዶ ማያቅ ተቋረጠ። ሁለተኛ ዙር ስልጠና ተመረቁ። በሚመረቁበት ወቅት ምናልባት በኮሚቴ ተዋቅረው እነዚህ የሾው ፕሮግራሞች፣ ድራማ ፕሮግራሞች እና የመስተንግዶ ፕሮግራሞች የሚባል ራሳቸው ተመራቂዎቹ ናቸው እነዚህ የሚያካሂዱት። ስለዚህ የመስተንግዶ ክፍሉ ደግሞ ከፋይናንስ ማስተዳደር ጋር በተለይ በጥበት የሰራ ነበረ። አስፈላጊውን ነገር በሙሉ ተባብሬያቸዋለሁ። ለስልጠና እስከ አምን ለፕሮግራም የሚያስፈልገውን ነገር በሙሉ ከዚህ አንጻር አስፈላጊውን ነገር ተባበራቸው ተብያለሁ። ምክንያቱም የተፈለገ ይመስለኛል ለቪዲዮ እና ለፎቶ ይፈልግ ነበረ። ያ የሚፈልጉት ሳንቲም ለጎሳሌ ሳንቲም ውጭ የሚሰበሰቡ ሳንቲም ያንንም ከፍ ያደርግላቸዋል በሚል ተቀርጾ ተነስቶ መሄድ ነበረበት እና የሚያስፈልገውን ነገር በሙሉ በጊዜ ሁኔታ ትልቅ ትብብር አድርጌላቸው ምረቃ ጊዜያቸው ደረሰ። የምረቃ ቀንም ሳይቀር ቀን እኮ ሰጅነት ነው አላየናችሁም ቢዚ ነበራቸው በሚል ስለጋበዙም ዝም ብለን ተቀላቀልናቸው እና ባለፈው ሰዓት ከሁለት እስከ ሶስት ሰዓት አካባቢ ይሆናል ማታ የጸጥታ ክፍሉ ለጸጥታ ሲባል እንዲቆም ጥሪ ያቀረበ ምክትል አዛዥና የደህንነት ክፍሉ ነበሩ። በዋናነት የጸጥታ ክፍሉ ሲመሩት የነበረ እነሱ ጥሪ ሲያቀርቡ አጠቃላይ ሲጨፍር የነበረውን ሰው ሲያቆመ በዛ ድግመት ግን እኔ ቁሜ ያለው ያየሁት አንድ የተሰነዘረ ቦክስ ነው። የቦክስ እጅን ያየሁት ቀና ብዬ ሳይሆን ፊዴላ ነው ያረፈው። ነገር ግን ምኒልክ ወንጀሎች በወጣበት ሰዓት ላይ ለደነዛ እስኪ ነው አንተ ልንጠቅሳል በር ይከውሱ በሚል ሰበብ እንዲመጣ ተደርጓል። ነገር ግን ሳንቲ ራሱ መላክ ቁሞ ነበር። ያ ደግሞ የኔ ስራ ነበረ ማስተላለፉ። በተሰጠኝ መመሪያ መሰረት አለቅለትም የነበረ እውነትም። ልጁም እንግዲህ ከደነት ጋር በተያያዘ በነ ምኒልክ ተሳቦ ወደ ህዝባዊ ሀይል እንዲቀላቀል ተደርጓል። አሰፋና ሮቢ ወደ አውሮፓ ጀርመን ስብሰባ ሄደው ነበረ በወቅቱ። እነሱ እስከሚመጣ ይባል ይቆይ ነበር የተባለው። ልጁ ግን ነው እዚህ አልቆይም፣ አሬና አልቆይም፣ ኦማጀር ከቆየው ኦማጀር ኦማጀር ያው ድንበር ላይ ያለች ከተማ ነች፣ ምመላከት እዛ ነው ያለው፣ ኦማጀር ነው መቆየው ሲል የኔን ያው የሰው ሀይልን በተመለከተ ይመለከተኛል፣ አባላት ዲሲፕሊንን በተመለከተ ይመለከተኛል። በተመሳሳይ ሰዓት ደግሞ አቢቹ የሚባለው ወይም ኮስሞስ ፈልገው ሳይሆን የተባልከው ነው የምትሰራው፣ ስለዚህ በዲሲፕሊን ችግር ዳንኤል እስር ቤት ተከቷል። ያንንም የከሰተው አሰፋ ነው። ይሄ ልጅ ደግሞ በበላይ ውሳኔ ያለው ሙባጅር እንዲሄድ ተወስኗል፣ ሰዎች እስከሚመጣ ተብሎ። ነገር ግን ከበላይ ጋር ተጋጭ የተጋጨንበት ምክንያት ነው አሁን ይሄ ሰዎቹ ታስራል በዲሲፕሊን ችግር። ስለዚህ ሰዎች አስመራ እንብራለ ስለተላሉ በራሱ ወስነ የምትልከው ሰው አግባብነት ከድርጅቱ ህግና ደንብ አካሄድ ውጭ ነው፣ ይህን እቃወማለሁ በሚል እናንዳርጋቸውም ከጀርመን መልስ መጡ። ከጀርመን መልስ መጥተው ራሱ ምንም ነገር እንወስንበታለን ያሉት ነገር ነበረ። ነገር ግን ምንም ነገር የተባለው ነገር የለም። በዛ ሁኔታ ላይ ዝም ብሎ የለተረኛም ምደባ ላይ የለበት ምን የሚሰራው ነገር የለም ቁጭ ብሎ ምን እንደተሰበከም አላውቅም። ይሄ ልጅ ምናልባት እኔን እስር ቤቱ ለማስገባት ይፈለግ ነበረ፣ ሰበብ ነበር የሚፈለገው። ስለዚህ ለዛ ሰበብ ሊጠቀምበት ይችላል ብዬም እስካሁን አስባለሁ። የልጁን ቃል ባላውቅም፣ የተባለውን ነገር ባላውቅም፣ እኔ ስፔሻሊ እሱ ላይ ምንም ያደረግኩት ነገር የለም ከተሰጠኝ ትዕዛዝ ውጭ። ያም ድርጅታዊ ነው የሚል እምነት አለኝ። ያው ድርጅታዊ መሆኑም ራሱ አሳማኝ ባይሆን ይህ አንደርጋቸው የሚሰራ ይህን አታርግ የሚለው ትዕዛዝ ቢኖርም፣ ስለዚህ ልጁን በዛ ሰዓት እንትን ዝበውታል። ይህም ሁሉም ያረግ ሽታ ነው ሽታ ነው ያላከለ እንጂ እኛ አላት እንዲያላለን አሁንም እኮ አባጅን መቀመጡን ተቃውሟል የሚል እንትን ሊነግሩት እንደሚችሉ አስባለሁ። ምናልባት ያን ቀን ማታም በዛ ሁኔታ ላይ ያን ነገር የተነዘረው እሱ ነው ብዬ ነው ማስበው። ይሄ ነገር ጭም ይዞ ብኝ እንደሆነ ያሰብኩት በተነዘረበት ሰዓት። ስለዚህ ምክንያቱም ባላጠፋው ጥፋት ነው። ከልጁ ጋር የሚያገናኝ ነገርም የለም። በጭፈራው ሰዓትም አብረኝም አልነበረም። ከየት እንደመጣ ሳልለው ነው እጁን ያየሁት። ጠዋት ላይ የሻቢያ ሁለት ወታደሮችን ቸው የጠበቁኝ ከኢትዮጵያ የተቀሰቀሱት በዛ ሁኔታ ላይ ነው። ቀጥታ ወደ እስር ቤት እንደሄድ የነገሩኝ። እስር ቤት ገባሁኝ፣ የሻቢያዎች እስር ቤት ገባሁኝ። በዛ ሁኔታ ማንም መስላ ጠየቀኝን ሎት ቤት በጣም የሚያሳዝን ነው። መተኛው ደንጋይ ላይ ነው የምተኛው። የምትለብሰው ነገር የለም፣ ምንም ነገር የለም። የምግቡ ሁኔታ በጣም ዘግናኝ ነው። በዛ ሁኔታ ሶስት ቀን አራት ቀን ሲሆነኝ፣ በወቅቱ ደግሞ ዝናብ እየጣለ ነበረ እና ሐምሌ በፈረንጆች ሐምሌ 8 ቀን ነው የታሰርኩት። በወቅቱ ደግሞ ዝናብ በርሶ የቆመበት ሰዓት ስለነበረ ይሄ የውሃ ድንቢዎች በጣም ይበሩ ነበረ። በጣም አስቸጋሪ ነበረ። ማታ መተኛት አይቻልም፣ ማተኛ አይቻልም፣ መቀመጥ መኮብ አይቻልም። በዛ ሁኔታ ላይ ካስረ በጣም ለእኔ በጣም የከበደኝ ነገር ስለነበረ አንዲስ የሚመጣ ሰው ከሌለ ይሄ ነው ማልባል ከሆነ በአንዳንድ ስራ ምክንያት ምክትሉን ዳዊትን አውቃቸው ስለነበረ ሰለሞኑን አውቀው ስለነበረ እነሱ እንዲጠሩልኝ ለዋርድያዎች ተናገርኩኝ። እስከ አምስተኛው ቀን ማንም አልመጣም። በአምስተኛው ቀን እንዴት ሆነ ብዬ ጥያቄ ሳቀርብ በቀጥታ የእስር ቤቱ በማዕረግ ደረጃ እሱ በሶስተኛ ማዕረግ የሚገኝ አንድ ፌሰል የሚባል አንተ ማን እና ነው እነ ዳዊት ሰን ወይም ሰለሞን ይጠራልኝ የምትለው ከዛሬ ጀምሮ ምንን ብቻ ነው የምትከተለው እንጂ ጥያቄ ማቅረብ ማችልም በል የመጀመሪያው ሁላ ማሳረፍ ጀመረ። እንደሚፈልገው አደረገኝ። ጀና ወይ እግሬን ወደኋላ አድርጎ አሰረ። ይህ ኔኮቸር የሚለው አስተሳሰር ማለት ነው። እሱን ካሰረ በኋላ እንደሚፈልገው ከአሁን በኋላ በዚህ መልኩ ትቀጥላለህ አትቀጥልም በሚል እስከሚደክመው ድረስ ደብድቦ መጨረሻ ላይ እስከ ምሳ ሰዓት ታስሬ ምሳ ሰዓት ላይ ተፈታሁኝ። እንዲገባ ተደረገ። በዛ መልኩ ማስጠንቀቂያ ተሰጠኝ። ያለኝ አማራጭ 12 ሰዓት ላይ ተነስቶ ወደ ስራ መሰማራት ነው፣ 12 ሰዓት ላይ መግባት ነው፣ የተገኘውን በልቶ ማደር ነው። ይሄ ነው የተነገረኝ። በዛ ሁኔታ ቀጠልኩኝ። ምንም ነገር ጥያቄ እንዳላቀረብ አስተዋሚ የሆነው በስድስተኛው ቀን ይመስለኛል ሻምበል ዳዊት መጣና ጠየቀኝ። ሲጠይቀኝ ያለውን ሁኔታ ነገርኩት፣ የፈጠረውን ነገር። አንደኛ እኔ ስህተተኛ ችግሩን አልፈጠርኩት፣ ሁለተኛ እስር ቤት የገባው ተመችው እንጂ መችው አይደለም፣ ይህም ችግር አለ፣ ሶስተኛ መቶ እንኳን ስላለው ሁኔታ ምንም ነገር አላለም። እኔ የፈረድብኝ ከሆነም ጥፋተኛ አይደለሁም፣ ነገር ግን ጥፋት አለ ብሎ የሚያስቡና የሚፈርዱትን ነገር ካለ ይሄ ነው የተባሉት ነገር የለም። ስለዚህ በዚህ ሁኔታ ነው ስለምገኝ ነው እናንተ እንድጠሩልኝ የፈለጉት ራሱ ይህን ነገራችን ዋንኩት። ዳዊትም ያለኝ ነገር ቢኖር ለሰዎች ለራሳ ለህዝባዊ ኃይል አመራሮች ይነግራለሁ፣ እነሱ የሚሉትን መጥቶ ይነግረዋል ነው ያለኝ። በሚቀጥለው ቀን በሰባተኛው ቀን እሁድ ነው ዋና አዛዡና ምክትል አዛዡ አሰፋና ገበየው መጡ። ተነግሮም የመጣ ነው እሱ የምትለው ነገር ካለ አሉ። ይሄ የእናንተ ጉዳይ አይደለም ወይ? እንዴት የኔ ጉዳይ ብቻ አድርጋችሁ ትቆጥሩታላችሁ? ጀመር ሁለተኛ ነገር የተፈጠረውን ነገር በወቅቱ የጸጥታ አስከባሪ ሆነው ግርማቸውና ደነስ ክፍሉና ምክትል አዛዡ ወይም ደግሞ ገበያ ያውቁታል። ራስን ታውቀዋለህ አልኩት። ገበያ ሁኔታ ላይ ምን እንደተፈጠረ ከአስከተታታለ የችግር ፈጣሪም አልነበርኩም። ተመትቼ እስር ቤት ገባው እንጂ የሚማታው እስር ቤት አልገባም። እነዚህ ሁሉ ልዩነቶች አሉኝ፣ ይቃወማለሁ። ከዛ በተጨማሪ ምንም ያላችሁኝ ነገር የለም። እዚህ እንደዚህ ተደብድቤያለሁ፣ ተገርፌያለሁ በአሰቃቂ ሁኔታ። ልብስም አልመጣልኝም፣ ምተኛውም በዚህ ሁኔታ ነው። ምግቡን የምታውቁት ነው፣ ይሄ ነው ያለው። መብላትም አቁሜያለሁ፣ ሊበላኝም አልቻለም። ይህን ሁሉ ነገርኳቸው። እነሱም ያሉኝ ነገር ውሳኔያችንን ልናሳውቅ ነው ኢንፋክት የመጣን ያሉኝ። አንተ ኃላፊነት አመራር ላይ ያለ ቦታ ነ መልስ መስጠት አልነበረብህም። ተደብድበ እነሱ የሚሉት ተደብድበ ማሳለፍ ነበረብን ያሉት መልስ በመስጠት ከዛ በተጨማሪ እኛንም ሰድበናል፣ ድርጅቱንም ሰድበሃል የሚሉት እኔ መሳደብ የተሳደብኩት ነገር አልነበረም። እንግዲህ ሰበብ የሚፈልግ ሰው ያልነበሩ ክሶችን ራሱ ክስ ውስጥ እያስገባ ሊያደርግ እንደሚችል የታወቀ ነገር ነው። ሰው በዛ መልኩ ሶስት ወር ፈርደንብሃል ትታሰራለህ ሚል ብቻ ነው ያስቀመጠው። እኔ ሶስት ወር አይደለም ሶስት አመት፣ ፍትሐዊ ከሆነ ሶስት አመትም ችግር የለብኝም። ጥፋት ሶስት አመት የሚያሳስር ጥፋት ካለ እኔ ለፍትህ ተገዥ ነኝ፣ ማልታሰርበት አንዳች ምክንያት አለ ብዬ አላስብም። ነገር ግን አሁን እናንተ የምትሉት ነገር እንኳን እውነት ቢሆን ተሳድቤ ቢሆን ኖሮ እንኳን በህገ ደንባችን አንቀጽ ሶስት ላይ ስለ ቅጣትና ጥፋት የሚያወራው ላይ አንድ ሰው ከተሳደበ አንድ ሰው ከሰው ጋር ተጣልቶ እንደዚህ አላግባብ እንኳን አላግባብ ንግግር ውስጥ ከገባ እቺ በሬቃ የሚሰራ ስራዎች አሉ። ጉድጓድ መቆፈር፣ ውሃ መቅዳት ምናምን የሚባል የሬቃ ቅጣት ነው። እሱን ያስፈርዳል እንጂ አሁን የምትሉት ነገር ከህገ ደንብ እንኳን የወጣ ነገር ነው። አንደኛ ክሳችሁ ልብ ወለዳዊ ነው፣ ሁለተኛ እያሰራችሁኝ ያሉት ሌላ ነገሮች ታስቡ ካልሆነ በስተቀር ተገቢነት የሌለው ነገር ነው ብዬ አስቀምጬ ወደ እስር ቤት ተመለስኩኝ። በተጨማሪ ያልኳቸው ነገር ይሄ ከሆነ ውሳኔያችሁ ፍትህ ማለት ለእናንተ ይሄ ከሆነ ውቃችሁ ያለው ይሄ ከሆነ በጣም አፈርኩባችሁ። ከእናንተ ጋር ውየኖክ ያለሁት በጣም አፍርባቸዋለሁ። ሸሞኒሩ ብያቸው እኔም ወደ እስር ቤት ገባሁኝ። ከዛ በኋላ ማንም ጠይቆኝ አያውቅም። ከዛ በኋላ ሻቢያ እንደፈለገው ሌላ የፈልገው ነገር ይፈጽም ጀመር። ለሁለተኛ ጊዜ በሚገርም ሁኔታ የተገረፍኩት የተደበደብኩት ከውጭ የመጣው ስራ አታውቅም። ስራ መስራት እንደዚህ አይደለም። የሚቆፈር እርከን ነበረ ተራራው ላይ ክረምት ስለነበረ ጎርፍ ስላስቸገረ እንደነሱ መስራት አልቻልኩም እና ስራ አልችልም በሚል የእስር ቤቱ ምክትል አዛዥ አዲጋ የሚባለው ውጭ የምሰራው እንደዚህ ነው ወይ ውጭ ምን እንደሚሰራ አያውቅም ገበሬ ነው የሚሰራው ይሄ ነው ወይ አውቀህ ነው አልብተህ ነው በሚል ማለት ነው እንዴት እንደሚሰራ ትማራለህ በሚል ያው የተለመደውን ዱላ ይዞ ነው የሚዞረው ዋርድያ ራሱ የቻለ ነው የሚጠብቀው እሱ ግን ዱላ ይዞ ነው የሚዞረው ያን ዱላውን አሳረፈብኝ አሰረ ደበደበ ትሰራለህ አሰራም በትክክል ትሰራለህ አሰራም የሚል ካሰረኝ በኋላ እንደዚህ አይነት ጥያቄዎች ያቀረቡ እኔ የምችለውን እሰራለሁ ወደኋላም አልልም ምክልኝ ሁሉ አደርጋለሁ የሚል ቃል ገባው ተፈታው ሁለተኛው እንግልት ይሄ ነበረ በአሳዛኝ ሁኔታ ሶስተኛው እንግልት ደግሞ ይሄ አዲጋውን የደበደበኝ በተለይ ደግሞ ይሄ ከጀርባ ያለው ስፓይናል ኮርድ ምኝታም ችግር ተፈጥሮብኝ በጣም ያመኝ ስለነበረ ፔን እስካሁንም ድረስ ይሰማኛል እና ወደ ቀኝም ለመታጠፍ አንገቴ አይችልም ነበር በወቅቱ ይሄ ነገር ደርሶብኝ ወደ አረም የበቆሎ አረም ላይ ወደ አረም ተልከን እዛ አረም ላይ አጎንብሼ መስራት አልቻልኩም አንደኛ አንገቴን ልታጠፍ አልቻለም በስፓይናል ኮርዱ ምክንያትም አጎንብሼ መስራት አልቻልኩም ያ በመሆኑ በጣም ስቃይ ነበር አጎንብሼ ስቃይ ነበር እና ይሄ አዲጋ የሚባል ሰው ምክትሉ ያልኩ የእስር ቤት ኃላፊው ተከታትሎ ስራ የሚያሰራ ሰው ነው ከኋላ መጡ በግንባሬ ነው የደፋኝ ገፍቶ እዛ ላይ ያለው በጣም አዘኝ በቃ አለቅስ ነበር ሰክሰክ ብዬ በወቅቱ ከዛ ደግሞም ታለቅሳለህ ብሎ በቃ የሚፈልገው ነገር አደረገ እዚህ በኩል ነበር በቃ እስከ ምሳ ሰዓት ሲደበደበኝ የነበረው በመጨረሻ በቃ አልሰርኩም ነበረ ራሱ ፍሬጆች ናቸው ራሱ ወደ እስር ቤቴ በለሱ ሶስተኛው ኬዝ ይህ ነበረ ሶሪ በጣም ተዳል ቻልኩ አራተኛውን ለመግለጽ በተመሳሳይ ሁኔታ ወባ አሞኝ ነበረ ወባውን አሞኝ ለመጀመሪያ ጊዜ ነው ወባ እዛ ነው ያልስኝ በቃ አልቻልኩም ምናቱም ካፍ ነበረ ያንቀጠቅጠኝ ነበረ ስራ ላይ ሆነን ይህን ማድረግ አልቻልኩም አጋጣሚ ሆኖ ራሴን ከናስራ በቲሸርት አስሬው ነበረ አዲጋን ወጣ ምኑ መናው አለኝ ወዋ ንመሰለኝ ይሄ በዋ መሆኑንም አላውቅም ግን የተለየ አሞኝ ማት ስሜት ነበር ና የሚሰማኝ ወባ ሊሆን ይችላል ብዬ ነገርኩት ወባ ከሆነ መድኃኒቱን ሰጣለሁ ነው ያለኝ መድኃኒቱ ምን እንደሆነ ነግራለሁ ነው ያለኝ እሱም ስራ ነው ያለኝ መስራት ብቻ ነው ያለ አማራጭ አለ። ከዛ ራሴ ላይ ደግሞ መጠመው ቲሸርት አንስቶ ሲወረውር መስራት አለብህ ስነስርዓት ስራ ብሎ ራሴ ላይ ስትመጠመው ቲሸርት አንስቶ ሲወረውረው እኔ በጣም አልቻልኩም እና ለምንድን ነው ሚቋሙ እንደዚህ መሆነው ብዬ ስነግረው በአጠቃላይ በቃ የለመደውን እጅሱ በመዳ ወጥቶ ግሬና ዜን ወደኋላ አስ ሄሊኮፕተር አስተናስር የሚባለው በቃ የሚፈልገው እስከሚደግመው ድረስ ተመደበኝ። አሁንም ትሰራለህ አትሰራም አማ የሚባለውን ነገር ታቆማለህ አታቆም አይነት ነገር የሚያቀርቡት ሁሌም እኔም ስላመመኝ እንጂ እሰራለሁ አሁንም ቢሆን አሞኝም ቢሆን እሰራለሁ እባክህን ፍታኝ ምናቱ አስተሳሰሩ በቃ የደም ስርዓቱ ይቆማል ምትፈነዳ አይነት ስሜት ነው የሚሰማ ምራሱ በዛ ሁኔታ ታስሬ ስሰራ ተለቅቄ ስሰራ ዋልኩኝ። ወደ እስር ቤት ስመለስ ራሴን የማላውቀው ነበረ ትዝረፈች የሚወደቁት ትዝረፈች የወድቄ ራሴን የማላውቅም ዜሮም ያለው በተመሳሳይ ሁኔታ አራት ይሄ አምስተኛው ግፍ ተፈጸመብኝ። ምንድን ነው የተፈጠረው? እኔ ራሴን አላውቅም ነበረ። ነገር ግን ጫማ እስረኞች ማታ ማታ ጫማ ያወጡ ነበረ። ያን በገዛበት ሰዓት እኔ ራሴን የማላውቅም ምን እንደተከሰተ የማላውቅም አሁን በጣም አሞኛል መድኃኒት የለም መድኃኒት አልሰጥም አልነበረም እዛ ሁኔታ ላይ ጫማ አልወጣም በሚል አንድ ጫማ ጎሏል በሚል ዋልያዎች በቀጥታ ወደን የሚመጡ አንተ ስንኮነኛ ጫማ ተወጣም እንደሌለው በባትሪ መጡ ቀጥታ በቃ በክሪና ወዲህ ላፊ የሚባሉ ዋልያዎች እያጣደፉ ነው ይዞ የወጡ ትንዛ ተብ ሚ ያለ ውጭ አሰቱ ነው የሚፈልጉት ነገር በቃ አደረጉኝ። ተቀራገሩ በቃ ያልደበደቡ ነገር አልነበርም። መጨረሻ ላይ ቤቷቸው ወደ ስሪት ክፍል አንድ ቦታ ነው በቃ ራሳቸው ናቸው የጣሉት። አምስተኛውን በዚህ ቤት አስተናገድኩኝ። ስድስተኛውን የመጨረሻ በረኝ ሶስት ሶር ማልኮ ስለነበረ አራተኛ ወሩ ላይ ለምን ሳልፈታ ምን ጥያቄ ነበር ያቀረብኩት። ይህ ለምን ሳልፈታ ምን ጥያቄ ሳቀረብ በመጀመሪያ እሺ እናቀርብላለን የሚል አይነት ነገር እንትን አቀረቡ። ጊዜ ሰጥቻቸው ስለነበረ እንዲሁ አንድ ቀን በጠዋቱ ወደ ስራ ስንወጣ ያ ጥያቄ ምን ደረሰ? እኔ እኮ እንደዚህ እንደዚህ አልፏል ጠይቁልኝም ብዬ ተናግሬ ነበረ። አራት ሶስት ወር ነበረ የተፈረደብኝ፣ ሶስት ወሩ አልፏል፣ ያላግባብ ነው እየታሰርኩ ያለሁት እና ምን ላይ ደረሰ አልጠየቃቸዋቸውም ወይ ብዬ ጥያቄ ሳቀርብ የተሰጠኝ ምላሽ ቢኖር በዱላ ነበረ ምላሹ የደረሰኝ። እንደተለመደው እግርና እጅ ማሰር የተለመደ ነገር ነው። ወደኋላ በእግሬ የሚባለው ሰው ነው እንደዚህ ያደረገው። እሱም አሰረና ያው የሚፈልገውን ነገር አደረገ። ከአሁን በኋላ እኛ ምንለለው ወይስ ጥያቄ የሚለውን ነገር ታቆባላ ታቆሙ የሚል ጥያቄ ነው ያቀረበልኝ። በዛ በኋል እኔ በጣም ከመታሰር የተነሳ በጣም እጮህ ነበር። ምን አረኳችሁ እባካችሁ ፍቱ እያልኩ እጮህ ነበረ፣ አልቻልኩም። በዛ መሀል አስሮኝ ሄዷል። ዋርድያው ነበረ የጠብቀኝ የነበረው። እሱም በጣም ስለሰበ ነው ይመስለኛል መቶ እግሬ ሰጥታልኝ። እኔን በቃ እንዲገለኝ ነበር የፈለጉት። ዋርድያው ከምር እጄ ለምን አትገሉኝ ብዬ እጄ ስብረው ግን ዋርድያውም ቃታውን ሰጥታ እንጂ ሊመታኝ አልቻለም በሚል በዛ መልኩም አሁንም ሁለተኛ እኔ ራሱ እንዲመታኝ ነበር የፈለግኩት። ተንደርድር እጅ እንደታሰረ ነገር ግን ተንደርድር እሱ ላይ ለማለት ነበር የፈለግኩት። አንዱ ወዲያራ እኔ እጀንድ አሳልፏል አይነት ነገር ነው። እንደዚህ ሸሸ። በአካባቢው ነበሩ ወታደሮች፣ ቁስ የሚበሉ ወታደሮች ነበሩ። መጥተው በባህላችን እየተረዋወጡ በባህላችን መጥተው ገቡ። እነሱ ገቡና ምንድን ነው የሚሰራው አንተ ለምን አትሰራ ነው ለምንድን ነው እዚህ ሀገር ላይ የመጣው? እየሰራ እየበላ ለመኖር አይደለም እንዴ? ከዛ ውጭ ምን አይነት ስምነት ፈጥረ ነው የመጣው በሚል ለምን አሰራም ዝም ብላ አሰራም በሚል የታሰርኩበትን እጄን ወደኋላ ወሰዱና ጠገብ ዛፍ ነበረ። እዛ ዛፍ አስጠግቶ አሰሩና እነሱም ራሱ የተወሰኑት ርህራሄ የሌላቸው ሰዎች ራሱ እንደፈለጋቸው ያረጉ በበደሉ። መጨረሻ ላይ ወደ ምሳ ሰዓት አካባቢ ይመስለኛል ከዛ ግንድል ፈቱኝና እጄንን አላከቁትና ወደ ክፍል እንዲገባ ተደረገ። ስድስተኛው ግፍ ይሄ ነበረ። ዜን በሰባተኛው ቀን አንድ ደብዳቤ በሰባተኛው ቀን አልኩኝ ከእስር ቤት በወጣ በሁለተኛው ቀን አንድ ደብዳቤ አደረጋቸው ጭጌ በሚመረሱን ጽፍ ያለው። ይህንንም የጻፍኩበት ምክንያት በቃ ተስፋ በመቁረጤ ብቻ ነው። ተስፋ በመቁረጤ የነበሩት ችግሮች፣ ስህተቶቹ መጀመሪያ እኔ ችግር ፈጣሪ እንዳልነበርኩ እስር ቤትም ስገባ የተደበደብኩት እንጂ የተዛገበው እስር ቤት እንዳልገባ በፍርድን ደረጃ ሶስት ወር የተባለው ክህተት እንደነበረ ከዛም በኋላ ሶስት ወር ቀርቶ ላልታወቀ ጊዜ ታስር ያለው ይህም አግባብነት እንደሌለው በአጠቃላይ ህገ ደንቡን የሚጥስ ነገር ነው እየሰራችሁ ያላችሁት። ሰበብ ተፈልጎ ካልሆነ በስተቀር እኔ እየተሰቃየሁ ያለው በህገ ደንብ መሰረት በአጠቃላይ የሚሰሩት ስራ በሙሉ ወንጀል እንደሆነ ይህን ደብዳቤ የምንጽፍበት ምክንያት ችግር መረዛ በጣም በሚል እሳቤ አይደለም። ምክንያቱም ምንም አይነት ጥያቄ እንዳላቀርብ ተነግሮኛል። መረዝ የሚያወጣው ነገር አለ፣ ነገር ግን ያልቀመስኩት ነገር ያላፈለግኩት መከራ የለም የሚል እምነት የለም። ሁሉንም ነገር ቀምሸዋለሁ። ከአስከተ የቀረኝ ነገር ቢኖር ሞት ነው። ሊያረጉት የሚችሉ ጥም ነገር የሚኖር ግድያ ነው። ይሄ ግድያም የቀረ ነገር ይሄ ነው። እኔ በደስታ የምቀበለው ነገር ነው። ይህም ከዚህ ሁሉ ስቃይ የሚገላግለኝ ነገር እንጂ ለእኔ እረፍት እንጂ እኔ ስቃይ ነው ብዬ አላስብም። ሶ የደብዳቤ ሊያመጣው የሚችለው መዘዝ ይሄ ብቻ ነው። ነገር ግን ከዚህ ደብዳቤ ጋር ላሳውቅ ነገር የምፈልገው ነገር ቢኖር ብዬ በምትኖርበት ለንደን ከተማ ውስጥ በተለይ ደግሞ ቤተሰቦች በሚኖሩበት ተሰባስበው የሚኖሩበት ለንደን ከተማ ውስጥ ሁለት ወንድሞች አሉኝ። እነዚህ ወንድሞችን በነበረን ኮሚኒኬሽን ከአንተ ጋር እዚህ እንደምሰራ ያውቃሉ። ያንተንም ቤተሰቦች እና አንተን ጠንቅቀው የሚያውቁ ወንድሞች ናቸው ብዬ ሁለት ወሎዳዊ ወንድሞች ስሞችን ጠቅሼ፣ ስለዚህ እነዚህ ወንድሞች አዘኝ እንዲሁም ዝበይ አምስት ወር ሆኖኛል እኔ ነገር ግን ይህ ተስፋ ብለው ጋር ስለሚዛቸው አይቀር ነው። አዘኝ ዘደይም ሞትኩም እቲ በሰበስኩም ማወቃቸው አይቀር ነው። ባወቁ ሰዓት ግን በር ሊያንኳኩ የሚችሉ ወንድሞች እንደሆኑ ላረጋግጥ እፈልጋለሁ። ይህ እንድታውቅ ብቻ ነው ይህን ደብዳቤ ጻፍኩልህ ብዬ ለአንዳርጋቸው ጽጌ ነው የሚለው ከላዩ ለዋርድያ ለእስር ቤት ኃላፊ እንዲሰጥልኝ የእስር ቤት ኃላፊ ደግሞ ለአንዳርጋቸው ጽጌ የሚሰጥ ለዋርድያ ሰጥቼ ይድረሰው አይድረሰው አላውቅም። በዚህ ሁኔታ ላይ መኖር ጀመርኩኝ። የኔ ስቃይ በዚህ ሁኔታ ላይ ነበረ። የተባልኩትን ለፈጸም እስር ቤት ውስጥ ገበሬ ምን ያለው እንስራው አረም በቆሎ አብን ማሽላ ቆረጣ ስሰባ ገዳ ስሰባ ጉድጓድ በቆፈር ውሃ በቅባት እንጨት መፍለስ ወደ አይዶ ሳር ማጨት ያንን መሸከም እነዚህ አይነት ነገሮች በተጨማሪ ይህ የወታደሩን ከመኪና ላይ ማውረድ እንግዲህ ስፓይናል የታመመ ነው። እንደዛ ህመሞች እያሰቃዩ ነው። ጋስትራይት አይወራይድ እየተባሉ ነገሮች በሙሉ ተደራርበ እያሰቃዩ ነው ያሉት። ሕክምና የለውም፣ አክሰስ የለውም። መተኛት እንኳን አንበ መተኛት አይፈቀድለም። በዛ ሁኔታ ላይ እነዚህ ነገሮች ይሰራሉ። አስታውሳለሁ ለአራት ሰው አራት እስረኞች ሁነን አንድ መኪና ሙሉ የወታደር መኪና እንትን ያወረድንበት ቀን ማለት ነው። በማዳበሪያ የታሰረ ነገር የወታደር ምግብ ያንንም ሎጂስቲክ ከገባ በኋላ አጠቃላይ ሎጂስቲክ ለወታደሩ በቲም ደረጃ እየተሸከመ ያከፋፈልበት የነበረው ስራ እነዚህ ነገሮች ናቸው። እረፍት የለውም። በቃ ነፍስ አውጪ ስራ ነው ያለው። በደቂቃዎች ማረፋችንን ሚገላግል ማታ 12 ሰዓት ላይ ነው ወደ ምኝታ ክፍል ስትገባ፣ ያንንም በተለያየ መልኩ ትገረፋለህ። ይህን ብላል እንደዚህ ተብለ ትሰቃያለህ። ሌሎችም ኢትዮጵያኖች ይህን ነገር ፌስ ያደርጋሉ። እስር ቤት ውስጥ በነበርኩበት ጊዜ 98 ሰዎች እስር ቤት ጎብኝተውታል። ከዛ ውስጥ 14 ኢትዮጵያውያኖች እንደነበሩ አስታውሳለሁ። 10 ሴቶች ናቸው ኤርትራውያን ሴቶች። ነገር ግን ከ14 ኢትዮጵያውያኖች ውስጥ እንገናኝ የተፈለገ ከሁለት ወይም ከሶስት ሰዎች ጋር ብቻ ነው እንደ አወራ የተፈለገው እንጂ ከሌሎቹ ጋር ምንም አይነት ኮሚኒኬሽን እንዳይኖረኝ የተነገረኝ ማስጠንቀቂያ የተነገረኝ ሊደረግም አይችልም። ምክንያቱም ለአመጣ የሚችለው መዘዝ ይታወቃልና። በዚህ ምክንያት አላግባብ አንድ ልጅ ጥያቄ ጠይቆኝ የደረሰበትን እንትን አውቀዋለሁ እና ወዛ ታሞ ሲንገፈ እንደዛ ታሞ ወጥቶ በዛ ክረምት መሬት ላይ እንዲከባለ ተደርጎ ሲገረስ ባለበት ሁኔታ አለ። ምክንያቱም ጥያቄ ጠይቆኝ ነው እና ሜቢ ይነገረው አይነገረው አላውቅም። እኔ ግን ከማንም ጋር እንዳልናገር ተነግሮኛል። ምናልባት ከሌላ ሁለት ወይም ሶስት ልጆች ጋር እንድናገር የተፈለገበት ምክንያት እነዚህ ልጆች በተለያየ ምክንያት ሲያመጡ ተይዘው የመጡ ናቸው። ከዛ በኋላ ወደ ድርጅቶቻቸው ተመልሰው ድርጅቶቻቸው ላይ ለሞት የሚጠብቃቸው ልጆች ናቸው። ወይም ደግሞ በስራት ምክንያት ወደ እርሻ ጣቢያዎች የሚላኩ በአሰቃቂ ሁኔታ የእርሻ የልማት ባሪያዎች ተደርገው የሚቆጠሩ ለዘላለም የሚገቡ ናቸው። በዚህ መልኩ ኢንፎርሜሽን ሊያወጡ አይችሉም የሚል እምነት ስላላቸው ብቻ ነው ንግግር እንዳደረግ አለን ከእነሱ ጋር እንደ ግባባ የፈቀዱልኝ። ከእነዚህ ውስጥ ከሁለት ሶስት ሰዎች መጥቀስ ይቻላል። ከትክል ድንጋይ የመጣ ልጅ አንድ የሚያሳዝነኝ መኳንንት መላኩ የሚባል ልጅ ነው። እሱ እንዲያውም ታማኝ ነው ተብሎ አርበኞችን አቶወዳት ውስጥ የልማት ጣቢያ አለ። እዛ የልማት ጣቢያ መሳሪያ ደግኖ እንዳይሸሹ በታማኝነት የተመረጠ ልጅ ነበረ። እንዲያውም እንደነገረኝ ታሪኩ ነገር ግን ያን መከራና ግፍ ማየት ተስኖት ማለት ነው ራሱ እንኳን በፕሪቪሌጅ የሆነ ሰው ሆኖ እያለ የሻቢያ መሳሪያ ይዞ የጠፋ ልጅ ነው። ይህን ከባይ የሞተ ከባይ ብሎ የጠፋ ልጅ የነበረ ልጅ ነው። እኔ ወደ አገር ቤት ሲገባ ቦርደር ላይ ተይዞ የቁጥር የሚባል ቦርደር ላይ ተይዞ ወደ ሱዳን ከመግባቱ በፊት ተይዞ ከነ መሳሪያ ወደ እስር ቤት የመጣ ነው። የሚጠብቀውን ሞት ነው ብዬ አስባለሁ። ይህን ታሪክ አጫውቶኛል። ነገር ግን ወደ አርበኞች ነው የላኩት። እዛም የሚጠብቀው ሌላ ነገር አይደለም። መሳሪያ ይበጠፍታል እስከዳ ተይዛል ተብሎ የሚጠብቀው ይሄ ነገር ነው። ያው በሞት ምስል የሚፈረግበት ይመስለኛል። ይህን ነገር ራሱ እንድናገር የተደረገው ሌሎችም በተመሳሳይ ሁኔታ እንደዚህ ግፍና መከራ ደርሶባቸዋል። ይሄ ግፍና መከራ ከኔ ስቃይ በላይ እሱን ማየት መሸከም ማየት ነው። እኔ የተሳረ ነበር እዛ ላይ ቦቴንም መርጠው ነበረ። በአጠቃላይ ሚደርስባቸው አንተ ዲያራም የተባለ በሰሩ አስባቡ በቃ እንደዚህ አይነት ግፍ ይሰራባቸው ነበር። ኢትዮጵያኖች ስራ ይሰራሉ፣ ደስ የሚያጠፋ ስራ። ከዛ በተጨማሪም በሰሩ አስባቡ ስቤት ይመጡበት ወይ ሲከዳ ነው የሚያዘው ወይ ሲያመጡ ነው የሚያዘው። እነሱም ወደ እስር ቤት አሁን ወደ ድርጅቶቻቸው ሄዶ እስከሚገደሉ ድረስ እዚህም ራሱ የባሰ እንግዲህ ይደርስባቸው ነበር። እስራቱ፣ ግርፋቱ፣ ስራው ምናምን ነገር በተለመደ ሁኔታ የሚያስተናግዱት ነው። በአጠቃላይ ያየሁት እስር ቤት ይህንን ነበረ። አምስት ወር ከሁለት ሳምንት ከታሰርኩ በኋላ ቢሰንበቸውን ችላል በፈረንጆች አስጠሩኝ ከእስር ቤት። ያስጠሩኝም አሰብታና የፖለቲካ ክፍል ኃላፊው በላይ ወይም ደግሞ ዘመነካሴ የነበሩ ካሰሪን በኋላም አንድ ውሳኔ ላይ ወስነናል። ውሳኔውን ልነግር እንፈልጋለን ነው ያሉኝ። ውሳኔው ምንድን ነው ብዬ ስጠይቃቸው ከዚች ሀገር በህይወት እንድትለቅም ነው እንፈልገው። በህይወት እንድትለቅም ብቻ ነው የወሰን ነው። እንዴት ነው ምለቀው ብዬ ነው የጠየቃቸው። ያም በተመለከተ ሻቢያ ሬንጅ አድርጓል፣ ሻቢያ ነው የሚያውቀው፣ እኛ ምናውቀው ነገር የለም አሉኝ። በዚህ በአራት በአምስት ቀን ውስጥ መቶ ከዚህ ሀገር እንድትለቅ ያደርጓል ያሉኝ። ይህን ነግረው ወደ እስር ቤት ተመለስኩኝ። በሚቀጥለው ቀን አራት አምስት ቀን የተባልኩኝ ነገር ግን በሚቀጥለው ቀን አስጠሩኝ። አሁን የሚገርም ነገር ሻንጣ ነበረችኝ እዛ ሀይል እዛው ካምፕ ውስጥ። ሌላውን ነገር በሙሉ አስቀርተው አካዳሚክ ዶክመንት ሰጥተውኛል። እዛ ሻንጣ ውስጥ አካዳሚ ዶክመንት እና አንድ ሱሪ ብቻ ነው ያለው። እሷን ብቻ አስቀምጠው እንግዲህ እሱንም አይ ነው ለምን እንደሰጡኝ አላውቅም። ነገር ግን ያችን ሻንጣ ይዞ መጥቶ አሁን ነው የምትሄደው፣ አሁን ተዘጋጃለኝ በሚቀጥለው ቀን ማለት በ21 ነው መጀመሪያ የነገሩኝ። በ21 አሁን ነው የምትሄደው አሉኝ። እሺ አልኩኝ። እሱ ሄደ ተመልሰን እንመጣለን አሉ። የእስር ቤት ኃላፊው ገላ ካተባለኝ ገና ያሳጠኩኝ ሱሪ ያው በቁምጣ ነበር። ያን ሁሉ ስድስት ወር ያሳለፍኩት ልብስ አልነበረኝም። በዛ ሁኔታ ኮምፕሊትሊ ፊዚካል ቼንጅ ሁሉ አምጥቻለሁ። ቀየርኩኝ። ይሄን ቀየርኩና ስጨርስ መጡ መኪና ይዘው የሻቢያ ባለስልጣኖች፣ ዳዊት ምክትሉ፣ የፍጹም ምክትል ዋዜር አካባቢ የድንበር አካባቢ የጦር አዛዥ የሆነ ወዲያ ጎት የሚባል የእስር ቤት ኃላፊ ከእኛ ከአሰፋ እና ከጊዜሩ ጃዛማ ጋር ሆነው መኪና ውስጥ ነውኝ። ቀጥታ ጉዞ ጀመርን። የጀመርነውም ወደ መጀመሪያ ወደ ጉልሽ የምትባል ከተማ አለች። ጉልሽ ላይ እንደደረስነ ሁለቱ ባለስልጣኖች ወረዱ። ዳዊትና ወዲያ ጎስ ወርዶ በምትኩ አንድ ማጭድ ያስያዙት ሰው ተኩና እሱን ይዘን ቀጥታ ወደ ቦርደር አካባቢ ሄድን። ወደ ኡማጅር መስሎኝ ነበር እኔ። ነገር ግን ገርገስ የሚባል የኤርትራ ፈተና ከደረስን ካለፍን በኋላ እሱን ካለፍን ድሮን ብሎ ካለ ኬላ እዛው ከመድረሳችን በፊት ወደ ሱዳን ታጠፉ። ይሄ ትክክለኛ መንገድ አይደለም፣ ስርጊያ መንገድ አይደለም፣ ኖርማል መንገድም አይደለም። መኪኖች ግን የሄዱበት ነው እና በዚህ መንገድ ታጠፉ። ታጥፈው የሚሄዱ እያለ ወዴት ነው የምትወስደኝ? ጥያቄ ነው ያቀረብኩላቸው ቀጥታ። ምክንያቱም እኔ መንገዱን በሱዳን በዛ እንደሚሄድም አላውቅም ነበረ። በኋላ ነው የገባኝ ወዴት ነው የምትወስደኝ የሚል። ምክንያቱም ወደ ማገር እንሄዳለን ብዬ ነበረ። ታጥፈናል፣ ወዴት ነው የምትሄዱት የሚል ጥያቄ ሳቀርብላቸው ሄደ። አሰፋሪ ነገር ቢኖር ዋና አዛዡ ሄደ፣ ጓደኞችን ትቀላቀላለን ያለኝ። እንደማንም ነው ተቀላቀለው ብዬ ጥያቄ ሳቀርብለት ለኮስሞስ እና ማድረሻ ይሄዳል እነሱን ትቀላቀላለህ ያለኝ። በዛ ጊዜ ምንም ነገር አላልኩም፣ ሌላ ጥያቄ አላቀረብኩም። ከፍታ ጉዞ ጀመርን። ሹፌሩ ጃጋማ ግራ ይጋባ ነበረ። ይህ ባቱ ብዙ የተሳፈረውን ሰውዬ ጥያቄ ያቀርብለታል። በዚህ ነው በዚህ ነው የምንሄደው እያለ ግራ ትጋዛል። ምክንያቱም አንድ ከፍታ መንገድ ሳይሆን የተለያየ የመኪና መስመር ያለው ነው፣ ጫካ ነገር ነው እና እና በዛ ሰዓት እኔ ጥያቄ አደረብኝ። አንተ ቆም እንዴ መንገዱን እነ ሶስሞት ማን ያደረሳቸው ብዬ ጠይቀው ያለ ነገር ቢኖር እኔ እነ ኮስሞስን አላደረስኩም፣ መንገዱን አላውቀውም። እነ ኮስሞስ እኮ የሄዱ ጠፍተው እንጂ አይደለም ሌላት ናቸው። በስምነት እንዳልሄዱም ራሱ የተረዳሁት በዛ ሰዓት ነው። ሜቢ እስር ቤት ውስጥ የሚታስበው የነበረው ከዛ ቤት ወጥተው ምናልባት የሰው አፍሪካ ህዝብ ከተማ ለሆን አችላለሁ ግን ያቺ ተስፋ ነበረ የነበረች። ምክንያቱም እስር ቤት እያለሁ ተነግሮኝ ነበረ። በተለይ መጨረሻውን ዱላ ካስተናገድኩ በኋላ በሚቀጥለው ቀን የተነገረኝ ነገር ቢኖር ተጠርቶ በደህንነት ክፍሉ ምክትል አዛዥና በእስር ቤት ኃላፊ እንዲያውም አስተርጓሚ ሆኖ የደህንነት ውስጥ በጽህፈት አገልግሎት የሚሰራው ሚካኤል የሚባለው የነገረኝ የመጨረሻ ማስጠንቀቂያ ብሎ ማታ ሰርቶ የነገሩኝ ከዛሬ ጀምሮ አንድም ጥያቄ ማስተናገድ አንችልም። ነገር ግን ያለው የኢትዮጵያ መንግስት ስርዓት እስከሚገረሰስ ድረስ እዚህ እስር ቤት ትቆያለህ፣ ከዚህ እስር ቤትም ልትወጣ አችልም። ያለ አማራጭ እንደ ማንዴላ በተስፋ መጠበቅ ነው። ከዚህ ውጭ ሄዳለው ብትል ሊደርስብህ የሚችለውን ነገር ራሱ ታውቃለህ፣ የኛ ኃላፊነት አይደለም ብለው ነግረው ስለነበረ በቃ እኔ በተስፋ መኖር ጀምሬ ነበረ። እና በቃ ምናልባት ያዛ የሚችለው ከእነዚህ ከሳውዝ አፍሪካ የመጡ ሰዎች እነሱ በተለያየ መንገድ ሚሴጅ ለቀው ሜቢ ሶሳ ሳድረው ሊያስወጡ ይችላሉ የሚል እምነት ነበረኝ። እኔህን ጭንቅላቴ ላይ የመጣው ያ ነበረ። ጠፍተው የሚሄዱ የተነገረኝም ያ ነበረ። ስለዚህ በዛ ሁኔታ ድንበሩን ራሱ የሱዳንን ድንበር ጫካ አልፈው ሱዳን ምርት ያለበት ማሽላ ምናምን ነገር የተዘራበት አካባቢ ራሱ ሰንጥቀው ገብተዋል። ይህ ሁሉ በመኪና ሰንጥቀው ገብተዋል። ኬላ የለም። ገርገት የሚባል ደግሞ አሁንም የሱዳን ከተማ አለች። እሷ በቅርበት በምትካሄደት አካባቢ እዛ ላይ አወረዱኝ። ከአሁን በኋላ ይሄ ነው መሄድ ትችላለህ አሉኝ። ያ ማቅድ ያለው ሰው እንደሚያደርስ የነገሩኝ ማቅድ ያለው ሰው ፊት ለፊት እየመራ እኔ ከኋላ ተከትዬ ምክንያቱም አላመንኩትም። አንደኛ አደገኛ ቦታ ነው ያ፣ በሁለት መንገዶች በኋላ ላይ ደርሶ ያለው ምን ያህል አደገኛ እንደሆነ። በዚህ መልኩ ጉዟችንን ቀጠልን። የተወሰነ 500 ሜትር ምናምን ሲቀረው በጣም ይታያል። ኦልሞስት በዚያው ላይ ደርሰናል ብዬ አስባለሁ። ያ ማለት ገርገስ የሱዳን ከተማ ነው። ፊት ለፊት ከገባ ፊት ለፊት ያለበት ምክንያት የመገናኛ አውታሮች አሉ፣ ሁለት የቆሙ ምሰሶዎች አሉ፣ በጣም በምሰሶ ሲታዩ እነዚህ ሁለቱን እያሳየ ነው። በዚህ መሀል ከገባ ፖሊሶች ይዘዋል። ከኤርትራ የመጣው ካልካቸው ይገሏል። በኋላ እንደገባ ከኤርትራ ነው የመጣው የሚለውን ነገር ሚሴጅ እንዳልሰጥ ነው የፈለጉት ይመስለኛል። ስለዚህ በጎን የምትገባና በጀርባ ነው ወደ ከተማ የምትገባ ብሎ ማጭድ አስያዘኝ። ይህም ማጭድ ከስራ ከኢትዮጵያ ነው የመጣሁት፣ በስራ ጉዳይ መጥቼ ነው። ምናልባት ከጠየቁ ፖሊሶች ከጠየቁ ለስራ የተሰጣት ነው ብለህ ነገራቸው አሉኝ። በዛ መልኩ ገርገስ ከተማ ገባሁኝ። እዛ ላይ ኢትዮጵያኖችን አገኘሁኝ። የሚገርማችሁ ነገር ከዚህ ታወጣ ዜጋ በተያያዘ እኔም አስቀምጥ የምፈልገው ነገር አለ። ሁለት ፖይንቶች ናቸው። አንደኛ አካባቢው ራሻይዳ የሚባል እንቅስቃሴ አለ። ምንድነው ራሻይዳ? ስደተኞችን ያው ተጠግተው የሚያፈዝ ነገር ቀብተው ከዛ መኪናቸው ላይ ችነው ኩላሊታቸው የሚሸጡበት ይሄ እንቅስቃሴ ይካሄድበታል ተብሎ አደገኛ ዞን ነው። በቃ ይሄ ቦታ ማለት ነው። ሁለተኛ ደግሞ ሚገርማችሁ ነገር አሁን በሽብርተኝነት እንችለው እናናርጋቸው ምን ዶክተር ብርሃኑም ጽኑ ዓመት እስራት ወይም ደግሞ 18 በትንሹ 18 ዓመት ተፈርዶባቸው ምናልባት ይህ ፈረደብን ብለው የሚያስቡት የኢትዮጵያ መንግስትም በትልቁ እንቅስቃሴ ያደረግበታል። ወደ ኤርትራ የሚገቡ ሰዎችን ይይዝበታል ብሎ የሚያምንበት ቦታ ነው። በህይወት ከሀገሪቱ እንድለቅ ቢፈልጉም እነዚህ ሰዎች በህይወት እንድኖር ግን አልፈለጉም። ስለዚህ እነዚህ ሁለት አደገኛ ነገሮች ነው አሳልፎ የሰጡኝ። እግዚአብሔር ይመስገን ግን የሚገርም ነገር ተሻሮች ናቸው የሰጠብኝ። እነዚህ ተሻሮችም ያገኙኝ ያለው ሁኔታ ነገርኳቸው። ተናብረዊ በተወሰነ ጊዜም ያው ችግር አለ ብሬን ተነጋግተዋል። ሁሉም ነገር በቃ ህመምም ስሜት አለ። ለተወሰነ ጊዜ ሲንከባከቡ ቆዩ። ገንዘብ አባቸው ምን ብለው ወደዛ ወደ ላኩኝ። በአጠቃላይ የተፈጠረው ነገር ይሄ ነው። የተሰራው ግፍ ይሄ ነው። መናገር ብፈልገውም አሳስቤ መናገር ሳብራይ ማድረግ የምፈልገው ነገር ይሄ ነው። ኤርትራ ምድር ላይ ምንም ነገር የለም። ለእኛ ውጣት ተገምቶ የተነገረን ነገር በአጠቃላይ ነገር ይሄ ነው ያለው። ኢትዮጵያኖች የተሰቃዩ ነው ያሉት በሁለት መልኩ። አንደኛ በኢትዮጵያዊ ኦርቶዶክስ ተሰጥቷቸው በጣም የሀይል ተፈጥሮ በዛ ሀይል ሶስት ተሰባስበው የልማት ባሪያዎች ኤርትራን እያለሙ ነው ያሉት። ከዛ ውጭ በአይዲያ ደረጃ ልዩነት ያላቸው ሰዎች እስር ቤት እንዲታጎሩ ተደርጎ እስር ቤት ሆነው እየተደበደቡ እና እየተደረፉ ኤርትራን እያለሙ ነው ያሉት። አላረፉም። ራሱ እስር ቤት ውስጥ ነው የተሰቃዩ እየተዋረዱ ነው። ከዛ ውጭ ያሉት ኤርትራ ምድር ላይ ይገደላሉ። በቃ ቤትነትሊ ይገደላሉ። ብዙዎቹ እንደተገደሉ ተነግሮናል። ምን እየተሰራ እንደሆነ ነግረውኛል። ኢትዮጵያኖች በግፍ ሁኔታ ነው። ድምጻቸው አይሰማም። ምክንያቱም መሳሪያ ተደቅኖባቸው ከተያዝነም እንገደላለን። ስለዚህ ያለን አማራጭ መስራት ነው። ቤታችን ቢተርፍ ከተፈለገ በየኤርትራ ጣቢያው ገብቶ ሚሉንን ማድረግ ነው ብለው 12-13 ዓመት የሞላው ኢትዮጵያዊ ታገኛለን። እጁ ተቆርጦ ለሕክምና ሱጅና ቆርጦ ለሕክምና ወደ ሕክምና መጥቶ በስራ ጉዳይ ያገኘናቸው ሰዎችም አሉ። ሕክምና በሽተኞች ሊሰን ሄደን ይሄን ነው የሚነግሩ። ምንም ነገር የለም። 12 ዓመቴ ነው ግብና እርሻ አቆሻ አለበ የሚባል ቦታ እዚህ ቦታ የሚባል የግል የእርሻ ቦታ በዚህ ቦታ የሚባል ድልድይና መንገድ ነው ብሎ ነው የሚነግሩ። በአጠቃላይ ኢትዮጵያኖች በግፍ ነው ያሉት፣ በባርነት ያሉት። ይህን የሚያደርጉ ያሉት የራሳቸው ሰዎች ናቸው። አሳልፎ ቢሰጡ እናደርጋቸው የዲሞክራሲ አባት ነው። ያው የተለየ የሊበራል ዲሞክራሲ አባት ነው ብለው በጣም ገቢ ያሰባስቡ ሰዎች ይህን ነው እንደ ዶክተር ብርሃኑ እየሰሩ ያሉት በአጠቃላይ ማለት ነው። ሬግራዊ ግት የሰጠኑት ግት ይህንን ነው። በአጠቃላይ ከዚህ ወድቼ ነው እግዚአብሔር ብሎ ከዚህ ወድቼ ነው በአጠቃላይ እዚህ ላይ የምገኘው እና ይሄ ኢንፎርሜሽን ነው። ምናልባት ኢትዮጵያኖች የሚሰሙ ከሆነ ይሄ እንዲደርስ ነው የምፈልገው። ይሄ በትንሹ ይሄን ነው ይህ መናገር የምፈልገው።
እስር ቤት ያሉ ሰዎችን ስለማስለቀቅ እኔ ስወጣ ሶስት ኢትዮጵያውያኖች አሉ በትንሹ ማለት ነው። ሌሎቹ ምናልባት ሌላ ዜጋ አዲሱ የሚባል ምናልባት ሻቢያው ሲናገሩ እንደሰማው ከኔ ጋር እንኳን መጥቶ በቅጽበት እንዳንናገር ተብለን ወደ ሌላ እስር ቤት ሄደው ራሱን ሊያጠፋ ሲል ተይዟል። ተይዞ ነው ተብሎ ነው የገባው። አዲሱ ይባላል በኮድ ስሙ፣ እኔ ዋናውን ስም አላስታውስም። እሱ ወደ ሌላ እስር ቤት ገብቷል። እሱ እንግዲህ ይፈታ ይፈታ ማውቀው ነገር የለም። ከኔ ጋር እንዲገናኝ አይፈለግም። ሁለት ልጆች ሲጠፉ አንደኛው አብዮት ይባላል በዋና ስሙ ትግስቱ የሚባል ልጅ ነው። ትግስቱ ከወሊሶ አካባቢ የተወለደው ወሊሶ ነው። በአዲስ አበባ ዩኒቨርሲቲ የኢንተርናሽናል ሪሌሽንስ ኤንድ ፖለቲካል ሳይንስ ኤንድ ኢንተርናሽናል ሪሌሽንስ ዲግሪ እንዳለው አውቃለሁ። ሌላኛው ደግሞ እኔ ከታሰርኩ በኋላ የመጣ ነው። ስሙንም አላውቀውም። ሁለቱ ለተወሰነ እኔ እስከመወጣ ድረስ ለሶስት ቀን ያህል ውጪ አስረዋቸው ነው የሚገኙት። ኢሚዲየትሊ እኔ ስወጣ ያየሁት ነገር ቢኖር ወደ እስር ቤት ሲያስገባቸው ነው ያየሁት። ሌላኛው የጋምቤላው መሪ ነው። አሁን ይሄ የጋምቤላው መሪ ከእኔ ጋር ቅድም ከደህንነቱ ጋር በተያያዘ የገለጽኩላችሁ ነው። ብዙ ነገር አጫውቶኛል። ያለውን ችግር ይህን እነሱ ውጪ ሆነው ነበረ መጀመሪያ ጥያቄ ያቀረቡት፣ መልስ አልተሰጣቸውም። ምክንያቱም ሻዕቢያ የሚፈልገው የልማት ኃይል ነው፣ ውጪ ደግሞ በዛ መልኩ መደራደር አይቻልም። ከገቡ በኋላ ያው በዚህ መልኩ ነው የምትሰሩት ተብለው ተነግሯቸው፣ ከኤርትራ መውጣት እንደማይችሉ ተነግሯቸው፣ ነገር ግን ያላቸው አማራጭ የሰው ኃይል አሰባስበው ያለባቸውን ጫናና ሊደርስባቸው የሚችለውን ነገር መቀነስ እንዳለባቸው ተነግሯቸው፣ እነሱም ሳይወዱ በግድ ያላቸው አማራጭና የሚደርስባቸውን ስቃይ ለመቀነስ የሰው ኃይል ማሰባሰብ ጀምረው የጋምቤላ መሪ ሆኖ ቆይቷል ለተወሰነ ጊዜ። እንግዲህ ሰበብ ፈልገው ነው ወደዛ ያስገቡት። በጣም ስቃይ እየደረሰበት ነው ያለው። እነዚህ ሰዎች ሶስት ሰዎች እስር ቤት ውስጥ አሉ፣ ኢትዮጵያኖች ማለት ነው። እነዚህ ጣፋንታቸው ሌላ ነገር አይደለም፣ እስኬት ሲያደርጉ ነው የተያዙት። የሚገርም ነገር ገላ እንታጠብ ተብዬ ነው እድሉን ያገኘሁት ራሱ ለምን እንደወጡ እንጂ አላውቅም ነበረ። በኋላ መጣ ሲሄድ ውጭ ነበር የነበሩትና በኋላ መጣ ሲሄድ በአጋጣሚ በዋርድያና በእኔ መካከል ጋፕ ተፈጥሮ ስለነበረ ለምንድን ነው የመጣችሁት ብዬ ጥያቄ ሳቀርብላቸው ልጁ ፈራ ተባ እያለ ድምፁን አሰማኝ። ይሄ ትግስት ያልኩልሽ ኢትዝ አን አቴምፕት ቱ ስኬፕ ነው ያለኝ። ይቺን ብቻ ነው የተቀያየር ነው። ይሄ የመጥፋት ሙከራ ወይም የመክዳት ሙከራ ነው የሚባለው። የመክዳት ሙከራ ደግሞ ከዛ መውጣት ማችል ከሆነ በድርጅቱ ውስጥ ያለው ውሳኔ የመግደል የሞት ፍርድ ነው በቃ። እና እነዚህ ልጆች በህይወት መታደግ ከተቻለ እስካሁን ካልገደሏቸው ራሱ አስፈላጊውን ነገር መደረግ አለበት ብዬ ነው የማስበው። በአጠቃላይ ኢትዮጵያውያኖች እዛ ታፍነው ነው የሚኖሩት ነው። እነዚህ ብቻ አይደሉም፣ በአጠቃላይ ኢትዮጵያውያኖች የተሰባሰቡ ይሄን ያህል ደሚትም አርበኞችም ምናምን የሚባሉትም ዛሬ የድርጅት መሪዎች ማን እንደሆኑ አይታወቁም። ኢትዮጵያዊ ሆኑ ኤርትራዊ አይታወቅም። ሻዕቢያ ያስቀምጧቸው ሰዎች ናቸው። ስለዚህ በኃይል ነው የተቀመጡት። ድምፅ ማሰማት አይችሉም። እዛ ያለው ችግር አይታወቅም በሌሎች ኢትዮጵያውያኖች፣ ምክንያቱም ኮሚኒኬሽን የለም። ስለዚህ በግፍ ነው እየኖሩ ያሉት እና መታደግ አለብን ብዬ ነው ማስበው። ማስተላልፈው መልእክትም እነዚህን እንደው ዜጎቻችን ወንድሞቻችን የሚወጡበት መንገድ ካለ ማመቻቸት አለብን ብዬ ነው ማስበው። እንግዲህ እነዚህ ሰዎች ለፍርድ መቅረብ አለባቸው የሚል እምነት አለኝ። ምክንያቱም ለፍርድ ካልቀረቡ በስተቀር እና ካልተፈረደባቸው ከድርጊታቸው የሚቆጠቡ አይደሉም። ገንዘብ አስክሯቸዋል ብዬ ነው ማስበው እና ለፍርድ መቅረብ አለባቸው የሚል እምነት አለኝ። ከእኔ አንጻር በማንኛውም ሰዓት በማንኛውም ቦታ ተገናኝቼ ይህ ዊትነስ ለመስጠት በጣም ፈቃደኛ ነኝ። እንዴት ይኬዳል የህግ ባለሙያዎች የሚያውቁት ጉዳይ ነው የሚሆነው። ለእነሱ እንተዋለን። እነሱን ደጅ መጽናት እንዳለብን ይታየኛል። የእናንተን ስራ ይሆናል፣ የኢትዮጵያኖች ስራ ይሆናል ብዬ አስባለሁ። በዚህ መልኩ መልእክቴን ማስተላለፍ እፈልጋለሁ። በቃ ባጭሩ ይሄ ነው። ምናልባት ድምፅ እየተቆራረጠ ያው ምኑንም ተናግሬ ምኑንም መተው እንዳለብኝ ግራ እየተጋባሁ የነበረው አጠቃላይ እንትን የተሰባበረ ሊሆን ይችላል ብዬ አስባለሁ። ያው እያለቀስኩም አልችል ብዬ መቋቋም አቅቶኝ የነበረውን ሁኔታ ድምፄም በትክክል ላይሰማችሁ ይችላል። ያለሁበትን ስሜት አሁን ጥሩ ነገር እየተሰማኝ አይደለም። በጣም እኔ አይሮ ነው ዲሊት ማድረግ ብቻ ቢሆን ኖሮ ዲሊት አድርጌ ባልፈው እና ምንም ነገር ባላስብ ደስ ይለኝ ነበረ። ነገር ግን ሰው ነኝ እና ይሄን ነገር ምንሳቅ ማስችልበት ስቴት ላይ ነው ያለሁት። ራሴ ተወጥሮ በቃ ልፈነዳ ነው ያለሁት። እዛ ያለው ሁኔታ ሳስበው ይሄ ደግሞ ማለት በቃ መርሳት እንኳን ማለት ሲለው የሪሰንት ሜሞሪ ውስጥ ገብቶ በጣም እየበጠበጠኝ ያለ ነገር ነው። ሰው በዚህ ውጥረት ውስጥ ነው የሚገኘው። ይህን መልእክት ነው በቃ ማስተላለፍ የምፈልገው። ሌላ ምንም ስፔሻል የሆነ ነገር የለኝም። በሁለት መንገድ ያስቀመጥኩት የኤርትራ መንግስት አቋም ይሄ ብቻ ነው። ለግንቦት ሰባት የተለየ ነገር የሚሰጥ ነገር የለም። አንዳርጋቸው ጽጌ ወደዚህ ምድር ሲመጣ ይሄን ነገር ሊያስተናግድ ሄደም ይህ ተብሎ ነው። ሌሎች ድርጅቶች ያሉበት አጣብቂኝ ሁኔታ የነገርኩ ነው። የሻዕቢያ መንግስት አቋም ሌሎች ድርጅቶችን እንዴት ነው የሚጠቀምባቸው የሚለው አቋም ነው መጀመሪያ ያስቀመጥኩት አቋም ነው። እና በዚህ ሁኔታ ደግሞ አሁን እንታገላለን ለሚሉ እንቀላቀላለን ለሚሉ ይሄ ነው የሚጠብቃቸው ዕጣ ፈንታ እንጂ ምንም እንደ ትግል እንኳን ከተቆጠረ የትግል ራዕይ የሌላቸው ሰዎች እንደሆኑ ነው ማስተላለፍ የምፈልገው። በተለያየ መልኩ ነግሬያለሁ። አንዳርጋቸው ጽጌም ሆነ ሌሎቹ የትግል ራዕይ እንኳን የሌላቸው ሰዎች ናቸው። እኔ እንደው ሰው ማሰባሰብ ፍላጎት ያላቸው አይመስለኝም። ነገር ግን አጣብቂኝ ውስጥ ገብተዋል። ሻዕቢያ ደግሞ የሚፈልገው የሰው ኃይል ነው። ኤርትራ የሚያለማ ባሪያ ነው የሚፈልገው። ያንን ማሰባሰብ ይፈልጋል። እዛ አጣብቂኝ ውስጥ ስለገቡ ሰው ማሰባሰብ ሂደት ላይ ተመስርተዋል እንጂ ምናልባት እነሱን እያሰከራቸው ያለውና ጥቅም ብለው የሚያስቡት ከኢትዮጵያ ውጭ የሚኖረው ስደተኛ ኮንትሪቢዩት የሚያደርገው ሳንቲም ነው። ያ ደግሞ በተለያየ መልኩ ሊገለጽ ይችላል። ከፋይናንስ አንጻር ራሱ ከአንዳርጋቸው ጋር ሲናገር የነበረው ነገር አለ። ያ ቀላል ሳንቲም አይደለም። ዚስ ዴይስ ራሱ በህዝባዊ ኃይል ስም አባላት እየተሰባሰቡ ገንዘብ እያወጡ ነው። በተለይ ደግሞ ከኢትዮጵያ መንግስት ጋር ችግር ያለባቸው ሰዎች እና ሀብታም ተብለው የሚታሰቡት ገደብ የሌለው ሳንቲም እንደሚሰጧቸው ቃል ገብተውላቸው ይሄን እየፈጸሙ ነው ያለው። እነዚህ ሰዎች የንግድ አላማ እንጂ ሌላ ነገር እንደሌላቸው እኔ አረጋግጫለሁ። ምክንያቱም የትግል ራዕይ የሌላቸው ናቸው። ሰው እንዲመጣም አይፈልጉም። የሻዕቢያ ኢንተረስት ከማስፈጸም አንጻር ነው ተገደው ነው ራሱ ሰው አልፎ ሰው እየመጣ ያለው። እሶ ኢትዮጵያኖች ወደዛ እንቅስቃሴ የሚያደርጉ ሰዎች ካሉ ይሄን እውነታ ተረድተው እውነት ነው ኤክስፔሪንስ ያደረጉት ነገር ነው፣ ከኔ በላይ ዊትነስ ማንም የለም። ይሄን ደግሞ አሁን እንባይን አልቆም ብሎ እንባይ እየወረደ ነው እየነገርኳቸው ያለው በድምፅ ደረጃ። ይሄን ነገር ተረድተው ከመሄድ ወደዛ መቆጠብ አለባቸው። በዚህ መልኩ ልንታደጋቸው እንችላለን ብዬ ነው ማስበው። እና ይህን መልእክት ብቻ ነው ይህን ጥሪ ብቻ ነው ማስተላለፍ የምፈልገው።
ወንድማችን ሽታ የቀን ጅቦች ከሆኑት ከአንዳርጋቸው ጽጌና ከሻዕቢያ መንጋጋ በመውጣት አንጻራዊ ነጻነት ባለበት ቦታ ደርሰህ ህይወትህን ማትረፍ በመቻልህ የተሰማን ደስታ ወሰን የለውም። ከዚህ ባሻገር ኤርትራ ውስጥ በነበርክባቸው ጊዜያት በአንዳርጋቸውና በሻዕቢያ የደረሰብህን መሆን ቀርቶ የማይታሰቡ በደሎች እንዲሁም በአሁኑ ሰዓት በሌሎች ወገኖቻችን ላይ እየደረሰ ያለውን ሰቆቃ ስላካፈልከን ከልብ እናመሰግናለን።
ያው አመሰግናለሁ።
አድማጮቻችን ማን ያርዳን እንዲሉ አበው የግንቦት ሰባት የህዝባዊ ኃይል በሚል በአንዳርጋቸውና በብርሃኑ ነጋ ያልሰሩትን ስራ ለመሸፋፈን እና በጸረ ኢትዮጵያ ላይ የተሰማራውን ሻዕቢያን ለማገልገል ባቋቋሙት ድርጅት ውስጥ በቅንነት የእውነት ትግል አለ መስሏቸው የተደላደለ ኑሯቸውን እርግፍ አድርገው ጥለው የገጠማቸውን የምድር ላይ ሲኦል በማስረዳት ዳንኤል፣ ኮስሞስ ማስረሻና እንዲሁም ደግሞ አሁን ሽታው ሽፈራው አስረድተውናል። የወንድሞቻችን ምስክርነት እንደሚያስረዳው ቀሪዎቹ ወንድሞቻችንም ቢሆን ያለ ፍላጎታቸው እንደታገቱና መሄድ ወደሚችሉበት ቦታ እንዲሄዱ በተደጋጋሚ ጥያቄ ቢያቀርቡም ከዚያ ምድር መውጣት እንደማይችሉ ተነግሯቸው በአንዳርጋቸውና በብርሃኑ ነጋ ታግተው እንደሚገኙ ለማወቅ ተችሏል። ከታገቱት ወንድሞቻችን በተጨማሪ በርካታ ወገኖቻችን በአደባባይ እንደሚረሸኑና ቀሪዎቹ ደግሞ በእስር እየተደበደቡ በቀን 12 ሰዓት ያላነሰ የጉልበት ሥራ እንደሚሰሩና ወደ ኋላ የቀረ ከዛፍ ጋር እየታሰረ እንደሚደበደብና በአጠቃላይ ከባርነት በከፋ ሁኔታ እየተሰቃዩ እንዳሉ አስረድተውናል። ስለዚህ እነዚህ የአንደኛው ክፍለ ዘመን ዘመናዊ ባሪያ እንዲሆኑ የተፈረደባቸውን ወንድሞቻችንን የውሸት ትግል መሪ ተብዬዎቹን እንደነ ብርሃኑ ነጋና አንዳርጋቸው ጽጌ ያሉ ግለሰቦች ላይ ግፊት እንድታደርጉ አሁንም ደጋግመን ጥሪ እናቀርባለን። አዎ ትናንት የዘረኛው የወያኔ ኢህአዴግ ግብረ በላና የቅርብ አገልጋዮች የነበሩት ብርሃኑ ነጋና አንዳርጋቸው ጽጌ ያሰቡት ሳይሳካ ያለሙት እውን ሳይሆን ሲቀር ወያኔን በአምሳሉ ከፈጠረው ከሻዕቢያ ጉያ ተወሽቀው ከታሪካዊ ጣላቶቻችን ከአረቦች ፍርፋሪ እየተጣለላቸው የሀገራችንን ብሔራዊ ጥቅም አሳልፈው ለመስጠት ሲደራደሩ ቆይተዋል። ባንዳርጋቸው ትዕዛዝ በአደባባይ እየተደበደቡ ወደ እስር የተጋዙት እንደነ ትዕግስቱ ያሉ ወንድሞቻችን በሚደርሰው ማንኛውም አደጋ የግንቦት ሰባት አመራሮች በአጠቃላይ የሥራ አስፈጻሚው በተለይም ብርሃኑ ነጋና አንዳርጋቸው ጽጌ በግል ተጠያቂ መሆናቸውን ልናሰምርበት እንወዳለን። ሁኔታዎች ሲፈቅዱ እነዚህ ግለሰቦች በወገኖቻችን ላይ ለፈጸሙት ወንጀልና ለፈጸሙት የአገር ክህደት ተጠያቂ ሊሆኑ ይገባል። በሌላ በኩል ትግል ያለ መስሏችሁ ወደ ኤርትራ ምድር ለምትሻገሩ ወገኖቻችን መልእክት አለን። ሻቢያ በየትኛውም መልኩ ቢሆን ወያኔ ከስልጣን እንዲወርድ አይፈልግም። ወያኔ ከወረደ የኢትዮጵያን ብሔራዊ ጥቅም የሚያስጠብቅ መንግስት ከመጣ ለኤርትራ አደጋ አለው ብሎ ስለሚያስብ ለትግል የተሰለፉትን ወገኖቻችንን ወኔ በመስለብ የትጥቅ ትግል እንዳይኖር አድርጓል። እናም ወደ ኤርትራ በፈቃዳችሁም ይሁን ተታላችሁ የምትሄዱ ካላችሁ የባሪያ ፍንገላ በቀረበት ለሻዕቢያ ዘመናዊ ባሪያ ለመሆን ራሳችሁን ማዘጋጀት ይኖርባችኋል። አድማጮቻችን፣ ይህ የግንቦት ሰባት ዲሞክራቲክ ድምጽ ነው። ከሽታው ጋር ያደረግነውን የመጨረሻ ክፍል ውይይት በዚሁ እናጠናቀቃለን። ሌላ ጊዜ በሌላ ዝግጅት እስክንገናኝ ደህና ቆዩን።